ይህ የአማራ ድምጽ ራዲዮ ነው። የአማራ ድምጽ ራዲዮ በተለያዩ የመገናኛ መዋቅሮች ማለትም ለኢትዮጵያና አካባቢው ሀገሮች ለሚገኙ አድማጮቻችን በቴስላር የሳተላይት አገልግሎት፣ በመላው ዓለም ለሚገኙ አድማጮቻችን በእጅ በሚያዝ የኮምፒውተር ማሰራጫ ፕሮግራም በዩቲዩብ እና በሌሎች የድረገጽ መስመሮች፣ በሰሜን አሜሪካና በሌሎች ሀገሮች ለሚገኙ አድማጮቻችን ደግሞ በስልክ ደውሎ ማድመጫ መስመሮች የሚያሰራጨውን ዝግጅቱን አሁን ጀመረ።
ክብራትና ክብራን አድማጮቻችን ሰላምታችን ይድረሳችሁ። ዛሬ ሐምሌ 25 ቀን 2010 ዓ.ም ዕለተ ረቡዕ ነው። ፕሮግራሙን የምባራላችሁ እስከዳር ድረስ ነኝ። የምናቀርብላችሁ ደግሞ እኔና ደምስ በለጠ ነን። ከዚህ ከስቱዲዮአችን ሰላምታችንን እናቀርባለን። የዛሬውን ዝግጅታችንን ዝርዝር ከማስተዋወቄ በፊት የአማራ ድምጽ ራዲዮ ዘውትር ሰኞ፣ ረቡዕ፣ ቅዳሜና እሁድ በኢትዮጵያ ሰዓት አቆጣጠር ከምሽቱ 2 ሰዓት እስከ 3 ሰዓት ድረስ ለኢትዮጵያና በአካባቢው ዓለም የሚገኙ ጎረቤት ሀገሮች በ15360 ኪሎ ሄርዝ አጭር ሞገድ ፕሮግራሙን እያሰራጨ መሆኑን ለአድማጮቻችን እናሳውቃለን። ለሰሜን አሜሪካ አድማጮቻችን ደግሞ በስልክ ቁጥር 253-458 8462 በመደወል ዝግጅታችንን በቀጥታ በስልክ ማዳመጥ እንደሚቻል፣ እንዲሁም የራዲዮናችንን አንድሮይድ አፕሊኬሽን በመጫን ከፕሮግራማችን የመረጣችሁትን ዝግጅት ማዳመጥ እንደምትችሉ ላስተዋውቃችሁ ወዳለሁ። ውድ አድማጮቻችን፣ ቀጥሎ የዛሬ ዝግጅቶቻችንን ቀደም ተከተል ላስተዋውቃችሁ። በመጀመሪያ የዕለቱ ዜና ይቀርባል። ከዛም የሞረሽ ወገኔ የአማራ ድርጅት ሊቀመንበር ዶክተር አረጋሄ ንጋቱ የዛሬ እንግዳችን ናቸው። ድርጅታቸው ወደ ኢትዮጵያ የመግባት ፍላጎት አለው ወይንስ የለውም የሚለውና ሌሎች ጉዳዮች ላይ እናወያያቸዋለን። ከእርሳቸው ጋር ያደረግነው ቆይታ እስከ ፕሮግራማችን ፍጻሜ ድረስ ይቆያል። አብራችሁን ትቆዩ ዘንድ ግብዣዬ ነው። አሁን በመጀመሪያ ግን የዕለቱን ዜናዎች ርዕሶች ላስተዋውቃችሁ። በሚኒሶታው ህዝባዊ ስብሰባ ላይ ዶክተር አብይ ኢህአዴግ በህዝብ ላይ ላደረሰው ክፋት ስራ ሁሉ በይፋ ይቅርታ ጠይቀዋል። አብን በደብረ ብርሃን ከተማ ባደረገው ህዝባዊ ስብሰባ ላይ የክብር ተጋባዥ የነበሩት እውቁ ፖለቲከኛ አቶ ማሙሸት አማረ መልእክት አስተላለፉ። የጎንደርና የአካባቢዋ ህዝብ ከየትኛውም የመንግስትና የፖለቲካ ፓርቲ ነጻ የሆነ 13 አባላት ያሉት ሽማግሌዎቹን መረጠ። የአራት ማረሚያ ቤቶች ወይንም በትግሬዎቹ ስርዓት የማሰቃያ ቤቶች የቀድሞ አመራሮች ተነስተው በመትካቸው አዲስ አመራር መሾማቸው ተነገረ። በሰሜን ወሎ መርሳ የሚገኙ ባለሀብቶች የምርት ቦታቸው እንደወደመባቸው ገለጹ። የሚሉት ናቸው የዛሬ ዜናዎቻችን። ዝርዝሩን ደምስ በለጠ እንደሚከተል ያቀርበዋል።
አመሰግናለሁ እስከዳር። በሚኒሶታው ህዝባዊ ስብሰባ ላይ ዶክተር አብይ አህመድ ኢህአዴግ በህዝቡ ላይ ላደረሰው የክፋት ስራ ሁሉ በይፋ ይቅርታ ጠየቁ። ያለፉት 27 ዓመታት ብዙ ቆሻሻ ነገር የተሰራበት ዘመን ነው ያሉት ጠቅላይ ሚኒስትር አብይ አህመድ ልማት ማለት አስፋልት፣ ልማት ማለት ኮንዶሚኒየም የሚመስላቸው ሰዎች አሉ ካሉ በኋላ መሰረተ ልማት ያለ ውስጣዊ ስርዓት ምንም ጥቅም የለውም ብለዋል። ምክንያቱም እርስ በርሱ የማይነጋገር ህዝብ፣ እርስ በርሱ የማይግባባ ህዝብ ፈጥረን ስናበቃ አስፋልት ሰርተንልሃል የምንል ከሆነ ተገቢ አይደለም። ኢትዮጵያ ውስጥ ለተገኘው ልማት፣ ኢትዮጵያ ውስጥ ለተገኘው ሰላም ባለቤቱ ህዝብ ነው። ኢትዮጵያ ውስጥ ለጠፋው ጥፋት ግን ተጠያቂው መንግስት ነው። ጥሩ ነገር ሲሰራ ኃላፊነትን የምንወስድ፣ ጥፋት ሲጠፋ ደግሞ የምንሸሽ አክራሪዎች አይደለንም። እኛ መንግስት ነን። እስከ ዛሬ ለጠፉ ጥፋቶች በሙሉ ኢህአዴግ እንደ መንግስት ኃላፊነቱን ወስዶ ህዝቡንም ይቅርታ ጠይቋል። ይህ ሁሉ ግን በይቅርታ ብቻ የሚታለፍ አይደለም። ባለፉት 27 ዓመታት ለገረፍናችሁ፣ ላባረርናችሁ፣ ላስቸገርናችሁ ሰዎች እኔ እንደ ኢህአዴግ ከልብ ይቅርታ ጠይቃለሁ ብለዋል ጠቅላይ ሚኒስትሩ። ከጠቅላይ ሚኒስትሩ ይህ ይነገር እንጂ በስፍራው ከተሰበሰቡት ሰዎች ውስጥ የተገኙ የጠቅላይ ሚኒስትሩን መርሆዎች የሚጋፉ በሰለጠነው ዓለም የሚኖሩ ያልሰለጠኑ የኮሚኒቲ አባላት በስብሰባው ላይ ጋጠወጥ የሆነ ባህሪ ሲያሳዩ ተስተውለዋል። አሜሪካ ከተደረጉት ውይይቶች ሁሉ እንደ ሚኒሶታው ስብሰባ የሚያሳፍር አላየሁም። ከባህር ጠለል በታች በሚለካ ዝቅተኝነት መንፈስ የሚሰቃዩ ሰዎችን ነው የተመለከትኩት ሲሉ ታዛቢዎች ይናገራሉ። የቤቱ ድግስ ደግሶ እንግዳ ጋብዞ የጋበዛቸው እንግዶች ላይ እንደ እብዱሻ የሚጮህ ኮሚኒቲ በሚኒሶታው ስብሰባ ላይ ታይቷል የሚሉ እነዚህ ወገኖች አቶ ለማ መገርሳ ግራ እስኪገባቸው ድረስ የሰውን ንግግር አክብሮ ማስጨረስ እንኳ ያልታየበት የአጉራ ዘለልና ያልሰለጠነ ስብስብ ነበር ብለዋል ታዛቢዎቹ። እነዚህ ታዛቢዎች ጨምረውም ጋጠወጦቹ ፖለቲካዊ ባህላቸው ቅርጽ አልባነት የሚያስቋየውና ኋላ ቀር ፖለቲካ ባህል የታጀለ ፕሪሚቲቭ መሆኑን ያረጋገጠበት እንደነበርና በዋሽንግተኑም ስብሰባ በተወሰነ ደረጃም ቢሆን የተወሰኑ ሰዎች ይህን መሳይ ጋጠወጥነት እንደታየባቸው ይገልጻሉ። የጠቅላይ ሚኒስትሩ ጉዞ በከፍታ ተጀምሮ ሚኒሶታ ላይ ዝቅ ያለበት ሆኖ ተጠናቋል የሚሉት ወገኖች ጠቅላይ ሚኒስትሩንም በሀፍረት ቶርች ስላደረጓቸው በጋጠወጦቹ ጥፋት ጠቅላይ ሚኒስትሩ ይቅርታ ጠይቀዋል። አቶ ለማ መገርሳን ሳላደንቅ አላልፍም ያሉት አንዲት እህት በለማ ጉዳይ እኔም የተሰማኝን ልናገር በማለት አማርኛ አታውራ ንግግርህን አቋርጥ ሁሉ ተብለዋል። አቶ ለማ መገርሳ ሁኔታውን የወደደው ሳይመስሉ በአማርኛ ጀምሮ በኦሮምኛ አጠናቀዋል ብለዋል። ሁኔታው ግራ ያጋባቸው የጠቅላይ ሚኒስትሩ ባለቤት ቀዳማዊት እመቤት ፊታቸው በሐዘንና ንዴት ተውጦ ይታይም ነበር። አብን በደብረ ብርሃን ከተማ ባደረገው ህዝባዊ ስብሰባ ላይ የክብር ተጋባዥ የነበሩት እውቁ ፖለቲከኛ አቶ ማሙሸት አማረ መልእክት አስተላልፉ። ሐምሌ 22 ቀን 2010 ዓ.ም አብን በደብረ ብርሃን ከተማ ባደረገው ህዝባዊ ስብሰባ ላይ ለገዳዮቻችንም ሆነ ለደጋፊዎቻቸውና ሐቁን ለሚያድበሰብሱ አካላት እንዲህ በማለት ጥያቄ አቅርበዋል። ምኒልክ ተሰማ፣ እኛና ግርማ ነጋ ደብረ ብርሃን ጠባሴ የጦር ካምፕ ውስጥ በ1986 ዓ.ም ሰኔ 23 ቀን ለአንድ ወር ያህል ታስረን ነበርን። ወንድማማቾቹ ኢሳያስ ተሰማና ሚኒሊክ ተሰማ ከእኛ ጋር አንድ ቤት ውስጥ ነበሩ። ንጉሴ ካፕቲመር ከጎን ነበር። እኛ በአንድ ወር ውስጥ ተነስተው ሲወስዱን እነዚህን ሰዎች አስቀሯቸው። የት እንደወሰዳቸው ደብዛቸው አልታወቀም። እነዚህን የወሰደው ጣሊያን ነውን? በማለት የሰላ ጥያቄና ትችት አቅርበዋል። እኛን የገደለን ጣሊያን ነው እንጂ በኢትዮጵያ ውስጥ ያለ ህዝብ አይደለም። ቢሆንም እንኳ ይህ መገለጽ የለበትም ላለውና በመድረኩ ላይ ነቀፌታ ለገጠመው ወጣትም መልስ ሰጥተውታል። እውነት ነው፣ በሀገራችን በአሁኑ ሰዓት ጣሊያን የለም በማለት በአማራ ህዝብ ላይ ተደራራቢ የበደል ወንጀል እያደረሱብን ያሉ የጣሊያን የግብር የልጅ ልጆች መሆናቸውን ገልጠዋል። በአማራ ላይ እየደረሰ ስላለው ጥቃት አልታያቸው ላሉ አካላት ሄደው ማዕከላዊን፣ ቂሊንጦን፣ ቃሊቲን፣ ሸዋሮቢትን፣ ዝዋይን እንዲሁም የባህር ዳር መኮድንና የደብረ ብርሃን ጠባሴ የጦር ካምፕ እስር ቤቶችን እንዲያዩ አሳስባለሁ ብለዋል አቶ ማሙሸት አማረ። የጎንደርና የአካባቢው ህዝብ ከየትኛውም የመንግስትና የፖለቲካ ፓርቲ ነጻ የሆነ 13 አባላትን ያሉት ሽማግሌዎች መረጠ። ሐምሌ 23 ቀን 2010 ዓ.ም ከትላንት በስቲያ ሰኞ የጎንደርና የአካባቢው ህዝብ ከየትኛውም የመንግስትና የፖለቲካ ፓርቲ ነጻ የሆነ 13 አባላትን የያዘ የአገር ሽማግሌዎችን ህዝብ በተሰበሰበበት በዲሞክራሲያዊና ያለምንም ጣልቃ ገብነት መርጧል። እነዚህ የአገር ሽማግሌዎች የከተማይቱን ሰላምና ደህንነት ለማስጠበቅና ከመንግስት አካላት ጋር በመሆን ለከተማቸው ሰላምና ደህንነት አብረው እንደሚሰሩ በምርጫው መድረክ ላይ ገለጻ ተደርጓል። የአገር ሽማግሌዎችም ከዚህ ቀደም እንደነበሩት ሁሉ በመንግስት እጃቸውን ተጠምዝዘው የመንግስት ተልዕኮ አስፈጻሚዎች እንዳይሆኑ የከተማው ህዝብ በአደራ ጭምር አሳስቧቸዋል። የጎንደር ከተማ ምክትል ከንቲባም ለአገር ሽማግሌው ኮሚቴ በመንግስት በኩል ዋስትና እንደሚሰጥ መድረኩ ላይ ሆነው አሳውቀዋል። በዚህ ምርጫ ለጎንደር ከተማ የተመረጡት የአገር ሽማግሌዎች ስም ዝርዝር፣ አንደኛ አቶ ባዩ በዛብህ፣ ሁለተኛ አቶ ዳዊት ደርበው፣ ሶስተኛ አቶ ሙሉቀን ሲሳይ፣ አራተኛ ሐጂ ማሩፍ፣ አምስተኛ አቶ አለማየሁ መኳንንት፣ ስድስተኛ አቶ ሲሳይ አስማረ፣ ሰባተኛ አቶ ጌጡ ታደሰ፣ ስምንተኛ አቶ ወሰንጌ ታደሰ፣ ዘጠነኛ አቶ ሹምዬ ወልደ ስላሴ፣ አስረኛ ኢንጂነር በወቅቱ፣ አስራ አንደኛ ወይዘሮ የሺ ደሴ፣ አስራ ሁለተኛ አቶ ሙስጠፋ፣ አስራ ሶስተኛ አቶ መንገሻ ዘውዱ መሆናቸው ታውቋል። ይህ በዚህ እንዳለ የአራት ማረሚያ ቤቶች በትግሬዎች ስርዓት ደግሞ የማሰቃያ ቤቶች የቀድሞ አመራሮች ተነስተው በምትካቸው አዲስ አመራር መሾማቸው ተዘገበ። ድሬዳዋ ማረሚያ ቤቶች አስተዳደር መኮንን ደለሳ ተነስቶ በወንድሙ ደበሌ ተተክተዋል። የቂሊንጦ አሰፋ ኪዳኔ ተነስቶ ኮማንደር ጫላ ጸጋ ተተክተዋል። የሸዋሮቢት የተሃድሶ ልማት ማዕከል ማረሚያ ቤቱ የማን አስፋው ተነስቶ ኮማንደር እንዳሻው ማሙዬ ተክተውታል። የቃሊቲ ማረሚያ ቤቱ ገብረ ኢየሱስ ገብረ እግዚአብሔር በኮማንደር ተክሉ ለታ ተተክተዋል። አምስተኛ የደብረ ማርቆስ ማረሚያ ቤት ደግሞ በአሁኑ ወቅት በአስተዳደር ዙሪያ ግምገማ ላይ መሆናቸው ተዘግቧል። በሰሜን ወሎ መርሳ የሚገኙ ባለሀብቶች የምርት ቦታቸው እንደወደመባቸው ገለጹ። በፍራፍሬ ምርቷ በምትታወቀው የሰሜን ወሎ መርሳ ከሰሞኑ በግብርና ዘርፍ የተሰማሩ ባለሀብቶችና በአካባቢው አርሶ አደሮች መካከል ግጭት ተፈጥሮ እንደነበር ይታወቃል። ግጭቱን ተከትሎም የባለሀብቶቹ ይዞታ የሆኑ የደረሱ አትክልትና ፍራፍሬዎች እንዲሁም የከብት መኖዎች ወድመዋል። በመርሳ ከተማ የቀበሌ 04 ነዋሪ የሆነው ወጣት ያሲን ደመቀ እንደተናገረው ጨቁርሳ ዳውጋ በሚባል ቦታ ወጣቶች ተደራጅተው አትክልትና ፍራፍሬ እንዲሁም የከብት መኖ ያመርታሉ። የእርሱ ይዞታ ከዚህ አካባቢ ተሻግሮ የሚገኝ ሲሆን መሬቱ ከቀድሞውም የግሉ ስለመሆኑ ማረጋገጫ እንዳለው ይናገራል። ይሁን እንጂ ለከብቶቻችን የግጦሽ መሬት አጣን በሚል በተደጋጋሚ አቤቱታቸውን ያሰሙ የነበሩ የአካባቢው አርሶ አደሮች ለጥያቄያችን ምላሽ አላገኘንም በሚል በመጥረቢያ አትክልቶቹን በመቆራረጥ ቤቶችን በማፍረስና የሳር ክምሮችን በማቃጠል ውድመት ማድረሳቸውን ተናግሯል ብሏል የቢቢሲ ዘገባ። የደረሰን የማንጎ ዛፍ ከስሩ እየቆረጡና ፍሬውን እየለቀሙ በጆንያ እየከተቱ ወስደውብኛል። አፕል እንዲሁም በሰው ቁመት ልክ የሚሆን ኤሌፋንት ግራስ የተባለ የከብት መኖ ሙሉ በሙሉ ወድሞብኛል ይላል ወጣቱ። ያሲን ደመቀ በግምት ቁጥራቸው 50 የሚደርሱ አርሶ አደሮች ወደ ቦታው በማምራት አትክልቶቹን ማውደም ሲጀምሩ ሌት ከቀን የቆፈርኩትን አፈር የበላውን እንደሚያቋጠረውን እጄን እዩት ባካችሁ ብሎ ቢለምናቸውም ከተግባራቸው እንዳልተቆጠቡለት ይናገራል። በጥቃቱ ወደ 200 የሚጠጋ የማንጎ ዛፍ በአመት እስከ 200 ሺህ ብር የሚገመት በ2.5 ሄክታር መሬት ላይ የበቀለ የከብት መኖ ወድሞብኛል ሲል ቅሬታውን ገልጿል። ስለ ጉዳዩ ቢቢሲ ያነጋገራቸው የሀብሩ ወረዳ ኮሚኒኬሽን ጉዳዮች ባለሙያ የሆኑት ስለ ሽማርዬ እንደሚሉት የወረዳው የአካባቢ ጥበቃ መሬቱ ነፃ መሆኑን አረጋግጦ የዞኑ ሕግና ደንብ በሚያዘው መሰረት ጨረታ በማውጣት በግብርና ሙያ ላይ ላሉ ወጣቶች መሬቱን ሰጥቷል። አርሶ አደሮቹ በበኩላቸው ከይዞታቸው ታልፎ የግጦሽ መሬታቸው እንደታጠረባቸው ይናገራሉ። ይህንንም ተከትሎ ሐምሌ 10 ቀን 2010 ዓ.ም ገበሬዎቹ ከ1000 በላይ የሚሆኑ ከብቶቻቸውን እስከ ወረዳው አስተዳደር ድረስ ነድተው በመምጣት የምናበላቸው አጣን ሲሉ ቅሬታቸውን አሰምተው እንደነበር አቶ ስለሽማርዬ ያስታውሳሉ። በወቅቱም የወረዳው አስተዳዳሪ ስብሰባ ያነጋገራቸው ሲሆን አለመግባባቱ እልባት እስከሚገኝ ድረስ ከባለሀብቶቹ ጋር ያላቸውን አምባጓሮ እንዲያቆሙ ጠይቋቸዋል ይላሉ የሀብሩ ወረዳ ኮሚኒኬሽን ሱም። ለጊዜው ባለሀብቶቹ እንዲታገዱ የወረዳው አስተዳደር ለቀበሌው የእግድ ደብዳቤ ጽፎ ነበር። ነገር ግን ወረዳው ለባለሀብቶች በሚሰጥ ከ10 ሄክታር በላይ በሆነ መሬት ላይ ስልጣን የለውም በማለት እግዱን አንስቶታል ይላሉ። ይህ አስተዳደራዊ ውዝግብ ያስቆጣቸው አርሶ አደሮችም ኃይል በመጠቀም ውድመት እንዳደረሱ አስረድተዋል። የኮሚኒኬሽን ሹሙ ወረዳ አርሶ አደሮችንና ልማታችን ወደመብን ያሉ ባለሀብቶችን የማረጋጋት ስራ እየሰራ ሲሆን የሁለቱን ወገኖች አለመግባባት ለመፍታት እየሰራ እንደሆነም ጨምረው ተናግረዋል የሚሉት የዛሬ ዜናዎቻችን ነበሩ። ዜናውን ያቀረብኩላችሁ ደምስ በለጠ ነኝ ከአማራ ድምፅ ራዲዮ።
ኢትዮጵያውያን በሙሉ ኑ አማራ ድምጽ ሬዲዮን እንርዳ። ስለለውጡም አብረን እንምከር። ውድ ኢትዮጵያውያን የኢትዮጵያን ልጆች እርስ በርስ ለማጨራረስና አገራችንን ለመናድ በእቅድ ሲካሄድ የነበረው የዘረኝነትና የከፋፍለ ግዛ ፖለቲካ ለፍቅርና ለመደመር ቦታውን እየለቀቀ ይመስላል። በወያኔ የጥቃት ኢላማ ተደርጎ ለግድያ፣ ለእስር፣ ለመፈናቀልና ለመካንነት ለተዳረገው አማራ ሕዝብ ይሄ ተስፋ ሰጭ ለውጥ የሰቆቃው ማክተሚያ እንዲሆን አጥብቀን የምንሻውና የምንደግፈው ጉዳይ ነው። ለውጥ አይቀሬ ነው። ይሁንና በጎ መጥፎም ጎኖች አሉት። በጎ አሸንፎ ደጎ የኢትዮጵያ ሕዝብ ወነተኛ የስልጣን ምንጭ ለመሆን እንዲበቃ ከተስፋ በላቀ እስከ ድል ድረስ ሳይዘናጉ መታገል ደግሞ የወቅቱ ቁልፍ ጥያቄ መሆኑን ማንም ላንድ አፍታ ሊስተው ይገባል። ሞረሽ ወገኔ የአማራ ድርጅት የአማራውን ሁለንተናዊ ሰቆቃ ላለፉት 7 ዓመታት በመዘገብ ለኢትዮጵያውያንና አግባብ ላላቸው ዓለም አቀፍ ተቋሞች የአማራውን ሰቆቃ በማሰማት ወንጀለኞቹ ለፍርድ እንዲቀርቡ ያላሰለሰ ጥረት እያደረገ ይገኛል። የወልቃይት ጠገዴ የአማራ ማንነት ጥያቄ ያቀጣጠለውን ህዝባዊ እምቢተኝነት በመረጃ ለመደገፍ የአማራ ድምጽ ሬዲዮ አድራ ተቋቁሞ እነሆ ለአማራውም ሆነ ለኢትዮጵያ ህዝብ አማራጭ የመረጃ ምንጭ በመሆን እያገለገለ ይገኛል። ሬዲዮኑ የሚንቀሳቀሰው በኢትዮጵያውያን ድጋፍ ብቻ ስለሆነ የሁላችንንም ድጋፍ ይፈልጋል። በዚህም መሰረት ኦገስት 11 2018 በኦታዋ ካናዳ የአማራ ድምጽ ራዲዮን ለመደገፍ በሚደረገው ዝግጅት ላይ የወቅቱ የሞረሽ ወገኔ ሊቀመንበር ዶክተር አረጋኸኝ ንጋቱ ከአሜሪካ በእንግድነት ተጋብዘው በመካከላችን ይገኛሉ። ይህንን አጋጣሚ በመጠቀም የሞረሽ ወገኔ ሚና በወቅታዊና በወደፊት የሀገራችን ፖለቲካ አማራ ለምን ከመቼስ ጀምሮ የጥቃት ኢላማ ሆነ? ዶክተር አብይና በኢትዮጵያ የጎሳ ብሔር ፖለቲካ ፈተና እንዲሁም በመሳሰሉት ላይ ሰፊና ግልጽ ውይይት ይካሄዳል። በለቱ ተገኝተው ተሳትፎን እንዲያበረክቱና አለኝታነቶትን እንዲያሳዩ በታላቅ አክብሮት ጥሪ ተደርጎለታል። ቦታው 180 ፐርሲ ስትሪት መክናብ ኮሚኒቲ ሴንተር፣ ቀንና ሰዓት ኦገስት 11 2018 ከሰዓት በኋላ ከ2 ፒኤም እስከ 8 ፒኤም። ምግብና ለስላሳ መጠጥ ይቀርባል። የምግቡ ዋጋ 30 የካናዳ ዶላር ነው። የሞረሽ ወገኔ የድጋፍ አስተባባሪ ኮሚቴ ኦታዋ።
የተከበራችሁ አድማጮቻችን በማዳመጥ ላይ ያላችሁት የአማራ ድምጽ ራዲዮ ነው። በመርሃ ግብራችን መግቢያችን ላይ እንደገለጽነው የዛሬ እንግዳችን የሞረሽ ወገኔ የአማራ ድርጅት ሊቀመንበር ዶክተር አረጋኸኝ ንጋቱ ናቸው። ዶክተር አረጋኸኝ ንጋቱ ድርጅታቸው ወደ ኢትዮጵያ የመግባት ፍላጎት አለው ወይስ የለውም በሚለውና ሌሎች ጉዳዮች ላይ እናወያያቸዋለን። ከርሳቸው ጋር ያደረግነው ቆይታ እስከ ፕሮግራማችን ፍጻሜ ይቆያል። እንግዲህ ዶክተር አረጋኸኝ አጥሪያችንን አክብረው ወደ አማራ ድምጽ ራዲዮ ስለመጡ በኔና በባልደረባዬ በስከዳር ስም ላመሰግነው ወዳለሁ። ጤና ይስጥልኝ እንደምን አሉ?
ጤና ይስጥልኝ አቶ ደምስ እንዲሁም ወይዘሮ እስከዳር ስለጋበዛችሁኝ እኔም በጣም አመሰግናለሁ።
እኛም በጣም አርገን እናመሰግናለን ዶክተር አረጋኸኝ። እንግዲህ ለውይይታችን መግቢያ እንደሚሆን በተለይ ሰሞኑን የዶክተር አብይን የሰሜን አሜሪካ ጉዞ በተመለከተ የተለያዩ ከተሞች ላይ ከዲያስፖራ ጋር በተለያየ መልኩ ቆይታ አድርገዋል እና ይህን እንደተከታተሉት ትገምታለሁ እና ይህንን ጉብኝት እንዴት ገመገሙት?
የዶክተር አብይ አገር ቤት ባለፉት 3 ወር መሆን 4ኛ ወሩን ይዘዋል። ባደረጓቸው ንግግሮች ኢትዮጵያ ውስጥ ከፍተኛ የህዝብን ፍቅር ሊያተርፉ የቻሉ መሪ ሆነዋል። ብዙም በተግባር ላይ ገና ወደ መሬት የወረደ ነገር ባይኖርም በሚያደርጓቸው ንግግሮች የህዝብን ፍላጎት የሚያንጸባርቁ አንድነትን ፍቅርን መተባበርን መግባባትን ይቅርባይነትን በሰፊው የተናገሩበት ፖይንት በመሆኑ እነዚህም ደግሞ ከህዝብ ተለይተው ማቆ የህዝብ ሴቶች በመሆናቸው ህዝቡ በከፍተኛ ደረጃ ተቀብሎት በተለያዩ ቦታዎች በተደረጉ ሰላማዊ ሰልፎች የህዝብን ፍቅር እንዳገኙ በተለያዩ መድረኮች በመልቲሚዲያ አይተናል እና ያንን በማየት ውጭ ያለውም ኢትዮጵያዊና ትውልደ ኢትዮጵያዊ የሳቸው መምጣት ከተነገረበት ጊዜ ጀምሮ በጉጉት በዝግጅት ላይ እንደነበር አውቀናል። እኔም ይሄንኑ ለመከታተል ወደ ዲሲ ሄጄ ነበር እና በጠቃላይ የተለያዩ መድረኮች ተፈጥረው ውይይቶች ተደርገዋል። በአብዛኛው ውይይቶቹ ላይ በቂ ስር ነቀል የሆነ ውይይት መደረጉን በግል ውይይቶች ተደርጎ የሆነ በፐብሊክ ሚቲንጎች ወይም አድቨርታይዝ በሆኑ በሚዲያ ባየናቸው ውይይቶች ላይ የተወሰኑ ጥያቄዎችን መልሰዋል። ያ በቂ ላይሆን ይችላል፣ ግን የተገኘው እድል ቀላል አልነበረም እና በኔ እይታ የሳቸው ጉዞ የታለመነትን አላማ የመታ ይመስለኛል። በተለይ የሳቸው ከዚህ ህዝብ ሊያገኙ የፈለጉትን የመጡበትን ሁኔታ አሳክተው ይሄዱ ይመስለኛል። ተቃዋሚዎቹ የተቃዋሚ ድርጅቶች ያን ያህል ጥያቄያቸው ምን ያህል እንደተመለሰ ወደፊት በቀናትና በሳምንቶች በወራት ውስጥ ምናይ ይሆናል። በአብዛኛው ግን መካበር የተሞላበት ፍቅር የታየበት ከሀገር ቤቱ የተለየ ሳይሆን ተመሳሳይ በሆነ መንገድ የተስተናገደበት ሁኔታ ነው። ስለዚህ በእኔ በኩል ሰክሰስፉል ጉዞ ነበራቸው ብዬ ነው የማስበው።
ዶክተር አረጋኸኝ እንግዲህ እርስዎ ሞረሽ ወገኔ የአማራ ድርጅት ሊቀመንበር ነዎት። የሞረሽ ወገኔ የአማራ ድርጅት ላለፉት 6-7 ዓመታት የአማራውን ጉዳይ ማንም በማያነሳበት ጊዜ የሞረሽ ወገኔ የአማራ ድርጅት የመጀመሪያው ማለት ይቻላል መጀመሪያ ሆኖ የአማራው በኢትዮጵያ ውስጥ እየደረሰበት ያለውን ሁኔታ ለማጋለጥና ከህዝብ ጋር ለማስተዋወቅ የሰራ ድርጅት ነው። አሁን ድርጅታችሁ ይህ ሁኔታ ያለ ወደ ሀገር ውስጥ ገብቶ የመስራት ፍላጎት አለው ወይ? እንዳው ይሄንን ቢተቹበት ብዬ ነው።
እሺ፣ ቆንጆ ጥያቄ ነው አቶ ደምስ። እንግዲህ እንደው ትንሽ መለስ ብሎ ለማስተዋወስ፣ አዎ አንተ እንደጠቀስከው ከአገር ቤት ከነበረው ፕሮፌሰር አስራት ከመሰረቱ ድርጅት ቀጥሎ የአማራውን ጥያቄ በማንሳትና ለህዝብ እንዲታወቀው ማድረግ በተለያዩ መድረኮች ይሄ ነገር እንዲገለጸው ማድረግ አማራው የደረሰበትንና የተጋረጠበትን አደጋ እንዲያይ በማድረግና በዚህ ብሔራዊ ስሜት ተነስቶ የራሱን ጥቅሞች የሚያስጠብቅበትን ብዙ አስተዋጽኦ አድርገናል። ይሄንንም ስንል አማራው በኢትዮጵያ እንግዲህ በራይ ደረጃ ሞረሽ የነበረው አማራው በኢትዮጵያ ግዛት ክልል ውስጥ እንደ ሌሎች ነገዶችና ጎሳዎች ሁሉ ህልውናው ተጠብቆ እየደረሰበት ያለው መገደል፣ መሳደድ፣ መዋረድ፣ አንገት መድፋት፣ ከቀየው መፈናቀል፣ ቆሞ በፈለገው ቦታ ባሻው ስራ መስክ የመኖርና ተንቀሳቅሶ መስራት ሁለንተናዊ መብቱ ክብሩ ተከብሮና ተጠብቆ ማየት ነው። ሁለተኛው ራዕያችን ደግሞ የህዝባዊ ዜግነት መርሆች ወይም ሲቪክ ናሽናሊዝም የተሰኙት የወል የዜግነት መገለጫ የሆኑ ዲሞክራሲያዊ ስርዓትና የህግ በላይነት ሰፍኖ ማየት ነው። እነዚህ እንግዲህ ለአማራው ከሁለተኛው ራዕያችን አንጻር ለአማራው ብቻ ለመላው ኢትዮጵያ የሚጠቅም ራዕይ ይዘን የተነሳ ነው። እንደ ነን ሲቪክ ኦርጋናይዜሽን የፖለቲካ ስልጣን የምንሄድ አይደለንም። ያለን ተልእኮ ደግሞ የአንድ ዲሞክራሲያዊ ስርዓት መገለጫዎች የሆኑ የነባር ኢትዮጵያና ኢትዮጵያዊነት መገለጫ የሆኑ የወል እሴቶችና ተቋሞች ተጠብቀውና ዳብረው ሁሉም ኢትዮጵያዊ ነገዱ፣ ጎሳዎች፣ ሃይማኖቶችና አመለካከቶች በእኩልነት የሚታዩበት መቻቻል፣ መከባበርና መደጋገፍ የሰፈነባት ኢትዮጵያን እውን ማድረግ ነው። ሌላው በአክራሪ ጎሳ ፖለቲከኞችና ድርጅቶች አማካኝነት በአማራው ነገድ ላይ የተካሄደውን በማካሄድ ላይ ያለውን የዘር ማጽዳት ዘመቻ ማስቆም ነው። ሌላው በአማራው ነገድ ህልውና ወሳኝ በሆኑ ዘርፎች ማለትም በፖለቲካ፣ በኢኮኖሚ፣ በባህል፣ በማህበራዊና በትምህርት በጤናና በመሳሰሉት መስኮች ሁለንተናዊ ድጋፍ የሚያደርጉ እንቅስቃሴዎችን ማቀናበርና አማራው ተቃዋሚ እንዲሆን ማስቻል ነው። አራተኛ ደረጃ የኢትዮጵያ ህልውና ምሰሶ ሆኖ የኖረው የአማራው ነገድ ለወደፊቱ የአገሪቱ ህልውና በአስተማማኝነት መቀጠል እንዲችል ተቀራራቢና ተመሳሳይ ግቦችን አላማዎችን ካሏቸው ድርጅቶች ቡድኖችና ግለሰቦች ጋር በመሆን ለጋራ ብሔራዊ እሴቶች ዳብሮ መቀጠል ትኩረት ሰጥቶ መንቀሳቀስ ነው። ከነዚህ አንጻር እንግዲህ እኛ የያዝናቸው እነዚህ ራዕዮችና ተልእኮች ሌሎች እንደሚሉት ሞረሽ ለመገንጠል የሚያስብ አማራውን ሊገነጥል የሚያስብ ሳይሆን የአማራውን ልዩ የተዳቀነበትን ችግር አስወግዶ ከሌሎች ወገኖች ጋር እኩል በኢትዮጵያ ውስጥ እንዲኖር ለማድረግ ነው ያለን ራዕይና ተልእኮ። ከዚህ አንጻር አገር ውስጥ ገብቶ ከመስራት የተለየ ህልምን ፍላጎትም ሊኖርን አይችልም እና አገር ውስጥ ገብቶ ለመስራት ምን ጊዜም ከተቋቋምንበት ጊዜ ጀምሮ የምና ያለን ፍላጎትና ህልም ነው። ይሄንን ለማድረግ ምን ጊዜም ዝግጁ ነን። ያንን ለማድረግ ግን በራሳችን አሰስመንት እስካሁን አመራራችን የሞረሽ አመራር በዚህ ጉዳይ ላይ ሁኔታዎችን እያጤነ ምን ተጨባጭ ሁኔታዎች ቢኖሩ ነው የኛን የሞረሽን ወደ አገር ቤት ገብቶ መንቀሳቀስ ከሚሉት ውስጥ ያንን እያሰላሰልና እየተነጋገርንበት ነው። ከዚህ አንጻር እኔ ውሳኔ ላይ ባንደርስም በተለይ የመንግስት ያልሆኑ ተቋሞች ወይም ደግሞ ኖን ፕሮፊት ኦርጋናይዜሽን ወይም ኤንጂኦ የሚተዳደሩበት ህግ ታስታውሳላችሁ፣ በወያኔ ጊዜ በጣም ሊሚትድ ይሆንና የማያሰራ ነው። እሱ አሁንም በዶክተር አባይ አነጋገር እየታየና እየታረመ ነው። እሱን እየጠበቅን ነው። ሌሎቹ ሁኔታዎች ግን እነዛ የህግ መስመሮቹ ከጸዱልንና ሁኔታዎች ተስተካከሉ ለመግባት ዝግጁ ነው። ግን እስካሁን የወሰን ነው ነገር የለም። አንዳንድ ሰዎች እንደውም የአማራ ህልውና ለኢትዮጵያ አንድነት ድርጅት መግባቱን አያይዞ ሞረሽ የገባ አማራ ድምፅ ሬዲዮም የገባ እየመሰላቸው በዚህ ጉዳይ ላይ የጠየቁን ሰዎች አሉ። የሞረሽ ወገኔ አማራ ድርጅት የስራ አስፈጻሚ እንደ ድርጅት በዚህ ላይ ውሳኔ አልሰጠም። ገና እየመረመርነው ነው። አልገባንም፣ ለመግባትም ገና አልወሰንም። ይሄንንም እንዳልኳችሁ የመግባት ፍላጎት ሳይኖር ቀርቶ ሳይሆን ሁኔታዎች እስኪስተካከሉ ድረስ እና እነዛን ሁኔታዎች አሰስ ካደረግና የህግ መሰረቱ ሶሊድ ግራውንድ ላይ ካለና እኛ የምንሰራበት ሁኔታ በፕላንና በቅድ ይዘን ወደ አገር ቤት ወኪሎችም ተልከው ይህን ስራ የሚጀምሩበት ጊዜ ሩቅ ላይ ሆን ይችላል። ያግ ነገር ግን ከምናው አገር ውስጥ ከምናው መሬት የወረደ የለውጥ ይዘት ላይ የተያዘ ነው የሚሆነው። ይህንን ነው እንደሚችለው መልሽ ከሆነ ደምስና እስከዳር
ዶክተር አረጋኸኝ እንግዲህ እርስዎ እንደገለጹት ከሆነ በተለይ የአማራው ማህበረሰብ ይህንን የዶክተር አብይንና የአጋሮቹን ለውጥ አማራው በተለይ የምንለው እርሶ ለሚሰሩበት አካባቢ ለውጡን ደግፎ አብሮ ለመስራትና ከዚህ በኋላ የሚመጡ ለውጦችንም አብሮ በጋራ ለመስራት ህዝቡ ፈቃደኛ ሆኖ በተለያዩ ቦታዎች ላይ ድጋፉን እያሳየ ነውና እርሶም እንግዲህ የአማራውን ማህበረሰብ ከሆነ ለማገልገል እርሶ ድርጅት ወይንም እርሶ የሚመሩት ድርጅት የሚያስበው ይህንን ህዝብ የደገፈውን ወይንም ህዝብ በዚህ መልኩ አብረን ታግለን የምንፈልገውን ለውጥ እናመጣለን እስካለ ድረስ አብሮ በአፋጣኝ ገብቶ ከህዝብ ጋር አብሮ መታገል አያስፈልግም ብለው ያስባሉ? አስቸኳይ በሆነ ምክንያቱም የተለያዩ ማህበረሰቦች የፖለቲካ ድርጅቶች ምላሻቸውን እየሰጡ በአስቸኳይና ህዝባቸውን ለማገልገል እየተዘጋጁ ነው እና እናንተ የዘገያቸው አይመስላችሁም ይህንን ውሳኔ ለመወሰን?
መዘግየት የሚለው ለእኛ የዘገየን አይመስለንም። እየተነጋገርንበት ነው። መግባት አለብን ብለናል። ግን መግባት ምን ማለት ነው? ገብተን ምንድን ነው የምንሰራው? የትኛው እንግዲህ ይህንን ማየት አለብን። ለምሳሌ ዶክተር አብይ በኢትዮጵያ ጠቅላይ ሚኒስትርነታቸው ደግሞ በአማራው አካባቢ አስተዳዳሪነታቸው አቶ ገዱ አንደርጋቸው ያደረጓቸው ጥሪዎች አሉ። እነዚህ ጥሪዎች በቂ ሆነው የገቡ የአማራ ድርጅቶች ሊኖሩ ይችላሉ። ያንን ነገር እኛ ደግሞ ኢንስቲትዩሽናላይዝ ሆኖ ያለውት መሬት ላይ ወርዶ የምንሰራበት ነገር በግለሰቦች ወይም ደግሞ አሁን አመራር ላይ ባሉ በሚሰጡት ቃል ኪዳን ብቻ ሳይሆን በህግ የተደገፈ እንዲሆን ያንን ለመጠበቅ ፍቃደኞች ነን። ያንን ማየት እንፈልጋለን። ከዛ ውጪ ደግሞ እውነት ተነጋግረንበት ደግሞ አይ ያንንም መጠበቅ የለብንም ከዛ ፊት መግባት አለብን ብሎ አመራራችን ሁኔታውን ያነበበ በሚያቸው ሁኔታዎች ሐሳቡን ሊቀይርና የተለየ ሐሳብ የተለየ ውሳኔ ላይ ልንደርስ እንችላለን። ግን ልንቆይባቸው የምንችላቸው ብዙ ምክንያቶች አሉ። ለውጡ በህግ ቢታቀፍ ያን ጊዜ ነው ለውጥ የሚያሰኘው። አሁን እንደምታዩት ኢትዮጵያ ውስጥ ዶክተር አብይ የሚመሩት መንግስት አለ። በሴኩሪቲ አፓራተስ ውስጥ ደግሞ ዶክተር አብይን አመራር የማይቀበል አካል ያለ ይመስላል፣ ሁለት መንግስት ያለ ይመስላል። ሰዎች እየተገደሉ ነው፣ አማራዎች እየተባረሩ ነው። በአደባባይ አብዮት አደባባይ ላይ ሰው ተገሎ ለሀገር ያገለገለ ኢንጂነር የተገደለበትና ምን ያህል ጋነዝ እንዳስቆጣ በሰሞኑ ትዕይንተ ህዝቦች አይተናቸዋል በሰላማዊ ሰልፎች። እና እነዚህ ባሉበት ሁኔታ ገና ብዙ የሚታዩ ለውጦችን እመሬት ላይ ማየት አለብን። እስካሁን ዶክተር አብይ ባደረጓቸው ንግግሮች ስትራቴጂክ ስትራክቸራል ለውጥ መጣብን ለሶስት በቴሮሪስትነት ወይም በአሸባሪነት የተመደቡ ድርጅቶችን በፓርላማ አስጠድቀው ያ እንዲነሳላቸው ማድረግና ይሄ የጸረ ግዛዊ የወታደራዊ እዙ የአገዛዝ ማስነሳታቸው ነው። እነዚህ ሁሉ እንግዲህ ስናያቸው በኢሃዴግ አስተዳደግ ውስጥ በግፍ ወይም ደግሞ ያላግባብ የመጡ ህጎች ቢሆኑ እነሱ ሁለቱ ተነስተዋል። ከዛ ውጪ ግን ገና መነሳት ያለባቸው ዶክተር አብይም እንዳሉት ገና የዚህ የሚዲያ ህጉ መቀየር አለበት እየሰራንበት ነው ብለዋል። የሲቪክ ኦርጋናይዜሽን ወይም ደግሞ የኤንጂኦ ህጉ ይቀየራል ብለን እናስባለን። እና ሌሎችም መሻሻል ያለባቸው የጸረ አሸባሪነት ህጉ ይሻሻላል ተብሏል። እሱም እንደሚሻሻል እናስባለን። እነዚያ ሲመጡ የሰዎችን ቃል መግባት ብቻ ሳይሆን ስትራክቸራሊ የመንግስት መዋቅር ያን ነገር አዳፕት ሲያደርገውና በኢህአዴግ ፓርላማ ውስጥ እነዚያ ነገሮች አዳፕትር ከሆኑ ነገሮችን ሞር ኮንክሪት ግን እንዳልኩት ለመግባት ፍላጎት አለ። የምንገባበትን ሁኔታ እንዴት እንደምንገባና ገብተንስ በምን መንገድ ልንሰራ እንደምንችል እየተነጋገርንባቸው ናቸው። ጊዜው ሲደርስ እናደርጋለን። ይሄ ረጅም እንደው ይሄ የስፕሪንት አይነት ወይም ደግሞ አጭር ሩጫ ሳይሆን ረጅም ርቀት የምንጓዝበት ስለሆነ በሶስት ወር ውስጥ በተደረጉ የቃል መግባቶች ላይ ተመስርቶ የተደረጉ እንቅስቃሴዎች እኛ ወደ ኋላ እንደቀረን ያደርገናል ብዬ በፍጹም አልገምትም። ቀስ ብሎ ማያቱ እንደ በእኛ አካሄድ ተገቢ ነው ብዬ አስባለሁ። ተቸኩሎ የተሄደበት መንገድ በተለይ በተቃዋሚ የፖለቲካ ድርጅቶች አይን ሳየው ገና የኢሌክሽን የማለት የስራ ምርጫ አስፈጻሚ አካሎች ገና ሪፎርም እንዳልሆኑም እና ምን አይተው እንደገቡም ሌሎቹ የራሳቸው መልስ ሊኖራቸው ይችላል። እኔ ግን እንደ ነን ፕሮፊት ኦርጋናይዜሽን ዘገየው ብያለሁ። ግን ደግሞ የዘገየንም ከሆነ አመራራችን ተነጋግሮበት እና ሁኔታዎችን አሰስ አድርጎ ፈጠን ብለንም ልንገባ የምንችልበት ሁኔታ አለ። እነዚህ ሁኔታዎች ፕሪኮንዲሽን ሳይሆኑ በተረፈ ግን የሃይማኖት አባቶች እርቅ ፈጥረው መግባት መቻላቸው በዛ ደረጃ ቦታ ላይ የተቀመጠ ህግ አልነበረም። ዞሮ ዞሮ በግፍ የተባረሩ ሰዎች ነበሩ። መንግስት ያባረራቸውን መንግስት በመመለሱ ያ ቀላል አይደለም። በእነሱ ላይ የነበረ ህግ ሳይሆን የነበረ የአሰራር ችግር ነበር። ያ ተወግዶ የፖለቲካ ተጫናው ሲቃለ አባቶቻችን አንድ ላይ መጥተው አንድ ላይ ለመስራትና እርቅ ለማውረድ ወስነዋል። እና እኛም ግን እኛን የሚመለከት በሚዲያ ወይም ደግሞ በሲቪክ ኦርጋናይዜሽን ለመስራት ግን ገና ህጎች ማስተር ሁኔታዎች ስላሉ እነሱ እስኪንቀሳቀሱና ቦታቸው እስኪሆኑ ድረስ መጠበቁ ለኛ ተገቢ ነው በያስባለሁ በግሌ ግን አመራሩ አሰስ ያደረገ ደግሞ ሁኔታዎች ሊቀያየሩ ይችላሉ። ይሄን ነው ማለት የምችለው እስከዳር።
ዶክተር አርጋሃኝ እንደሚያቆት አሁንም በአንዳንድ ስፍራዎች ላይ የአማራው ማህበረሰብ እየተፈናቀለ ይገኛል እየተገደለ ይገኛል። በኢትዮጵያ ውስጥ እንዲህ አይነት ሁኔታዎች ያው በኦሮሞና በሶማሌም አካባቢ የሚባሉ ክልሎች አካባቢ እንዲህ አይነት ሁኔታዎች እየተስተዋለ ነው ያለው። አሁን እናንተ የሞረሽ ወገኔ የአማራ ድርጅት አሁንም አማራ ላይ በደል እየደረሰ ነው፣ አሁንም አማራ ላይ መፈናቀል እየደረሰ ነው፣ አሁንም ጥቃት እየደረሰ ነው ብላችሁ ታምናላችሁ? ከአዲሱ ጠቅላይ ሚኒስትር የመደመር የፍቅርና ይቅርታ ሁኔታዎች በኋላ ይህ በአማራው ላይ ይደረግ የነበረው ጥቃት አልቆመም ብላችሁ ታስባላችሁ እንደ ድርጅት?
በትክክል ማሰብ የምንችልበት ሁኔታ አሁን በቅርብ በሶማሌዎችና በኦሮሞዎች መካከል በተደረገ ግጭት የሰዎች እንቅስቃሴ አለ፣ መፈናቀል አለ፣ በሌሎችም አካባቢዎች መፈናቀሎችን አይተናል። ግን በፖሊሲ በመደገፍ ላለፉት 27 አመት እንዳማራው የሆነ ነገር የለም። ታስታውሱ እንደሆነ እኛ ሞረሽን ለመቋቋም ምክንያት አንዱ የሆነው በጉራ ፈርዳ ከደቡብ ክልል የተባረሩት አማራዎች ናቸው። ይሄንን ስናይ ዝም ብሎ የታች ካድሬ ያደረገው ነገር አይደለም። ደቡብ አስተዳዳሪ ወይም ፕሬዝዳንት ወቅቱ በነበሩት አሁን አምባሳደር ሆነው በተሾሙት ፊርማ ነው እንዲወጡ የታዘዙት። ከዚያ አልፎ በወቅቱ ጠቅላይ ሚኒስትር መለስ ዜናዊ በዚህ ላይ ደን ስለጨፈጨፉ ነው የወጡት ተብሎ የተቀለደበት ሁኔታ አለ። ፖሊሲ የነበረ ነው። በሌሎች አካባቢዎች ደግሞ የሚደረጉት ነገሮች የወያኔ የዚህ የክልልና የክልል የመንግስት አወቃቀር የአስተዳደር አወቃቀርና ኢንሄረንት የሆነ በውስጡ ያለው ቅራኔ የፈጠራቸው ደግሞ ሌሎች የህዝቦች መጋጨት አለ። ለምሳሌ በደቡብ እና በኦሮሞዎችና በጉጂዎችና በሌሎች ማህበረሰብ አካባቢ የተደረጉ ተደጋጋሚ ግጭቶች አሉ። ያ የመነጨው ከፖሊሲ የፖሊሲው ውጤት እንጂ አማራውን መጠቃት አለበት ተብሎ ጥቃት የደረሰባቸው አይደሉም። ነገር ግን ከዛው ተራክለው ይሄ በቋንቋ ላይ በተከፋፈለ ህገ መንግስቱ ባምባብን ችግር ኢንተርናል ኮንትራዲክሽን ምክንያት የሚፈጠሩ ችግሮች አሉ። በእኛ አመለካከት ዶክተር አብይ በሚያስቡት ኢትዮጵያዊነት በሚያስቡት አንድነት የሚነግሩን ፍቅር እና ድልድይ እንዲገነባ ከፈለግን ይሄ ከውስጡ ያለ ኮንፍሊክት መወገድ አለበት። እሳቸው ይሄንን ነገር ባይክዱትም ይሄ በዘር ላይ የተመሰረተ ፖለቲካ ስር ሰዶ ወደ ታች ስሩን ሰዶ ስንት ሜትር ወደ ታች ዝቅ ብሎ የተቀበረ ስለሆነ በአንድ ጊዜ ልናሶግ ብለው ሲናገሩ ለኔ ችግሩ ገብታቸዋል። ግን ያንን ማሰግዱበትን መንገድ አላገኙትም ወይ ድፍረቱን አላገኙም ማለት ነው። እና የሌሎቹ መፈነቃቀል እና የአማራው መፈነቃቀል በተለያየ ደረጃ ልናያቸው የሚገቡ ናቸው። አማራው እኮ ወያኔ ሀብሎ የሚልክን ቤተ መንግስት ተቆጣጥሮ ስራ ሲጀምር አማራውን በተለያየ መንገድ 40-20 በሚል 40 ዓመት የሞላውና 20 ዓመት ያገለገለ ጥሮታ እየተባለ ከሲቪል ሰርቪስ ውስጥ እንግዲህ ኢትዮጵያ ውስጥ ትልቁ ቀጣሪ መንግስት ነው። ከግብርናው ቀጥሎ ገበሬው ኦፍ ኮርስ ሰልፍ ኢምፕሎይድ ነው። ከዛ ውጪ ያለው ኢንዱስትሪ ባላደገባት ኢትዮጵያ ሲቪል ሰርቪሱ ነው ትልቁ ኢምፕሎየር። ሚሊተሪው፣ ትምህርት ሚኒስቴር እና የተለያዩ የቢሮክራሲ እንትን መድረኮች የመንግስት መስሪያ ቤቶች የሚባሉት ታም ከነዛ ውስጥ ምን ጥር ተብሎ ነው እንትን የተባለው። ያንን ግን ከላይ እንደ ኮሌክቲቭሊ ስለማናየው በግለሰቦች ደረጃ ስለምናየው ያ ምን ያህል የሰፋ መሆኑን አይታወቅም ነበር። ከዛ ውጪ ነጋዴዎች ከተለያዩ ከተሞች በግብር በተለያዩ መንገዶች በግፊት እየተገፉ ንግዳቸውን እየዘጉ እንዲወጡ የተደረጉ ብዙ ናቸው። አማራዎች በተለይ ከዛ ውጪ በተለያየ ቦታ የዘር ማጥፋት የሴቶችን ማህኔ ማድረግ በተለያየ በሽታ እየተለከፉ የማይደኑበት መንገድ መፈለግ ህዝባቸውን ቁጥራችን እንዲቀንስ ተደርጎ በራሳቸው ፓርላማ 4.2 ሚሊዮን 2.4 ሚሊዮን ህዝብ አማራይት እንደገባና ከሚያሉበት እኛ ግን ሞረሽ ባጠናው ጥናት ከ5 ሚሊዮን ያላነሰ አማራ እንደጠፋ የደመደምንበት ጥናት አለ። እና ሁለቱ ይለያያሉ ኮምፕሊትሊ። እና አሁን በሶማሌና በኦሮሞሽ ማክል የተደረገው አሳዛኝ ሁኔታ የኢትዮጵያ ውስጥ የፈጠረው ወያኔ የፈጠረው የመንግስት የዚህ የዘር አወቃቀር ስትራክቸር የፈጠረው ኢንተርናል ኮንፍሊክት ሲሆን የአማራው ግን በወያኔ ፖሊሲ የተንቀሳቀሰ ገና ወያኔ ስልጣን ላይ ሳይወጣ በዘር ፖለቲካ የተደራጁ ኢትዮጵያን አርክመው ኤርትራን መገንጠል የሚመኙ ኃይሎች ይሄንን በኢትዮጵያ ህዝብ ላይ ጭነው ያመጡት አማራው ኢትዮጵያን ለመከፋፈል አማራው በጠላትነት መፈረጅ አለበት ተብሎ የተፈረደበትና ያ በተግባሪው አለበት ከጣሊያን የተዋሱት ሪዮት ዓለምና የፖሊሲ አካዳሚ ዘው የተደረገ ነገር ነው። እና በወያኔ የመቋቋሚያ ሰነድ ውስጥ ገብቶ አማራ ከኢምፔሪያሊዝም በፊት ቀንደኛ ጠላታችን ነው ተብሎ የተፈረጀ ነው የተፈረደበት ነው። እና አማራው ግን ይሄንን ለማያትና ለማወቅ ብዙ መንቀሳቀስ ነበረበት። እግዚአብሔር ረድቶን ሞረሽ ባደረገው እንቅስቃሴ መጨረሻ ላይ የአማራው ህዝብ ምን አይነት ችግር እንዳለበት አውቆ አሁን በአማራው ዙሪያ መደራጀት አስፈልጊ መሆኑን አይተው አገር ቤት ያሉ እንደ አብን የመሰሉ ድርጅቶች አሁን ደግሞ አቶ ተክሌ እያንቀሳቀሰ ያለው የአማራ
ህልውና
ለኢትዮጵያ ድርጅት እነዚህ አብረው ሆነው ወደፊት ከምናልባትም ደግሞ ከወያኔ አካሉ ከሆነው ከብሔረ አማራ እንደነም ይባለው ይሄ
የዲሞክራሲያዊ ድርጅት ብአዴን
ከብአዴን ጋር ባሉ ንጹህ ኢትዮጵያውያን ከላይ በቁንጮው በነን አማራ በሆኑ የተያዙት አማራሮች ተወግደው እነተኛ አማራ የሆኑ እዛ ውስጥ ያሉ አካሎችም አብረው መጡ። የአማራውን ጥንካራ ኃይል ፈልገው የኢትዮጵያን አማራ የአማራውን እና የኢትዮጵያን አንድነት የሚያንጸባርቁ አመለካከቶች ይሰርጻሉ። እና ይሄም አማራውን ወደ ገዥ ራሱን በራሱ መስተዳደርና የመጪ እጣውን የሞሰን አቅም ያስይዙታል ብለን እኛም ያቅማችንን ከወደፊት ደግሞ አገር ቤት ገብተን ስንንቀሳቀስ ይሄንን በተገቢው መንገድ እንረዳለን የሚል እምነት አለና ጥያቄ መልሼው ከሆነ ያነዛ የተደረጉት ነገሮችና በአማራው ላይ የተፈጸሙት አንድ አይነት አይደለም። አንዴ ደግሞ ዲማናይዝድ የተደረገ ለ27 አመት ዲማናይዝድ ወይም ደግሞ እንደ ሰይጣን የተቆጠረ ህዝብ ከሰው አይምሮ ውስጥ ባንዴ ልትወጣት አይቻለም። አሁንም ምናልባት አማራውን መግደል ቀላል በስሜታቸው ውስጥ ምንም ስሜት የማይፈጥርባቸው ብዙ ሰዎች ሊኖሩ ይችላሉ። ምክንያቱም እነዛ አሁንም ኢትዮጵያ ውስጥ መኖራቸው ብቻ ሳይሆን አሁንም ስልጣን ላይ ያሉ ያንን ፖሊሲ ሲያራምዱ የነበሩትና አማራውና ሌላው ኢትዮጵያዊ የደረሰበት ሰቆቃና ስቃይ በ27 ዓመት ውስጥ የተለያዩ ነገሮች ናቸው። ይሄንን ለማሳየትና
በጣም አርገን አመሰግናለን ዶክተር አረጋሃኝ። እንግዲህ ሞረሽ ኢትዮጵያ ለመግባት እስከሚወስን ድረስ እና እስከሚገባበት ጊዜ ድረስ በተለይ በውጪ የሚደረገው ድጋፍ ሞረሽ ከተፈጠረበት ራዕይና ተልኮ አንጻር የተወሰኑትን ያሳካ ይመስለኛል። እርሶም ቅድም እንደተከፈቱት ግን ወቅቱ የሚጠይቀውን በማካተት ከዚህ በኋላ ምን ምን ሊሆኑ ይችላሉ?
እኛ ይሄንን ከውጭ የሚደረጉ ድጋፍ ፈላጊዎች ናቸው። እንኳን በሲቪክ ኦርጋናይዜሽን ደረጃማ ምንጊዜም መቀጠል አለበት። ኢቭን በፖለቲካው እንቅስቃሴ ውስጥ እንግዲህ ፖለቲካ ከሀገር ውጭ መኖር አይችልም። እንደምናውቀው ፖለቲካ ሁልጊዜ የኢትዮጵያ ፖለቲካ ቤቱ ኢትዮጵያ ውስጥ መሆን አለበት። ውጪ ያለው አካል ምናልባት አንድ ቀን ኢትዮጵያ ውስጥ ገብቶ መንቀሳቀስ ካልቻለ ድረስ እንደ ፖለቲካ ድርጅት መቀየል ያስቸግረዋል እውነት ለመናገር። ለዚህም ነው አንዳንድ ድርጅቶች እድሜ የጠገቡ ሆነው ግን ሀገር ቤት ያላቸውን እንቅስቃሴ ስለተገታባቸው ማደግ የሚገባቸውን ያህልና ማሳደር ያለባቸውን ተጽዕኖ ያህል ማሳደር ያልቻሉ። እንደ ሲቪክ ኦርጋናይዜሽን ግን እንደምታውቁት ብዙ አማራ በተለይ እንግዲህ ውጭ ያለው አብዛኛው የአማራ ነዋሪ ነው፣ ውጭ በዲያስፖራ የሚኖረው አብዛኛው አማራ ነው። ሀገር ውስጥ ያለው የአማራውን ማህበራዊ፣ ፖለቲካዊ፣ ኢኮኖሚያዊ ብርታት ለመጨመር የሚያስችሉ ብዙ እንቅስቃሴዎችን ማድረግ ይቻላል። አሁን እንደምታስቡት እንደሰማችሁት ዶክተር አብይ ይሄንን ነገር በብሔራዊ ደረጃ ለሁሉ ኢትዮጵያን ሊያገለግል የሚችል እያንዳንዱ ኢትዮጵያዊ አንዳንድ ብር የሚያዋጣበትን መንገድ እንፈልጋለን የሚሉት ነገር አለ። እኛ ደግሞ ያንን ለአማራው ሁለንተናዊ የሚችል ሞረሽ እያጠጋጋ ያለውን እንቅስቃሴ መቀጠል እንፈልጋለን። ኢትዮጵያ ውስጥ ዲሞክራሲን ቢሰፍን መቀጠል ያለበት ጥረት እንጂ የሚቆም አይሆንም። እና ይሄም ሊሆንበት የሚችለው አንድ የአማራውን እዚህ ለመግፋት ያደረሱትን ነገሮች እናያቸው። አማራውን እዚህ ድረስ ለመገፋት ያበቁት ምክንያቶች መሰረታቸው ከታሪካዊ ጥላቶቻችን ነው። ውጭ ካሉ ኢትዮጵያ ውስጥ ከሌሉ ይህንን ኢትዮጵያዊ ስል ኤርትራውያንንም ጭምር ነው። ኤርትራውያንን ለመገንጠል ያበቃቸው የታሪካዊ ጥላቶቻችንም ተጽዕኖና ድጋፍ ስላለ ነው። እነዛ ታሪካዊ ጥላቶቻችን በሪሶርስ ምክንያት እንግድ ያ ሪሶርስ በቀጥታም ሆነ በተዘዋዋሪ መንገድ ዘላለማዊ ጥላት እንድንሆን አድርጎናል። ለምሳሌ የአባይን ወንዝ መውሰድ እንችላለን። ያስ ካለ ድረስ ኢትዮጵያ ምንጊዜም ጥላት ይኖራታል። ያ ጥላት የውጭ ጥላት እስካለ ድረስ ደግሞ አማራው ለኢትዮጵያዊነትና ለዚህ ግዛት አንድነት መጠበቅ ለኢትዮጵያ አንድነት ከፍተኛ ሚና የሚጫወት እስከሆነ ድረስ ምንጊዜም ጠላት ይሆናል ማለት ነው። የውጭ ጠላቶች እስካሉ ድረስ ኢትዮጵያና አማራውን ማጥቃት ምንጊዜም ሊኖር የሚችል እውነታ ነው ብለን ማመን አለብን። ይህንን ካላመንን ካለፈው ታሪክ ያለመማር ነው። እና ታሪክን የምንፈልገው ካለፈው ታሪክ ተምረን ያ እንዳይደገም መንገዱን መዝጋትና ሁለተኛ ለጠላት ተጠቂ መሆንን ልምድ እንዳይሆን ማድረግ በተግባር የማስመስከሪያ መንገዶችን መፍጠር ነው። ለዚህ ደግሞ አንዱ እውቀት ያስፈልጋል። እውቀት ደግሞ ሊኖር የሚችለው ሁኔታዎችን ከማንበብና ከመረዳት ነው። ለዚህ ቁሳዊ እውቀትና ምሁራዊ የአእምሮ አስተዋጽኦ ሊያደርጉ የሚችሎችን በማሰባሰብ የአማራውን የኢኮኖሚና ፖለቲካ እንቅስቃሴ ማሰብ ብቻ ሳይሆን ከዛ በታችም ሁኔታዎችን እያገናዘቡ ከውጭ ጠላቶቻችን እንቅስቃሴ አንጻር አማራው የማይጎዳበትን መንገድና ኢትዮጵያም አንድነቷ አደጋ ላይ የማይወድቅበትን መንገድ የሚያሰላስል ድርጅት ሆኖ ይቀጥላል ብለን ነው ራዕያችን። እና ከዚህ አንጻር ኢትዮጵያ ውስጥ ያለው ካለው ችግር ለመውጣት የራሳችን አስተዋጽኦ እናደርጋለን። ከዛ በኋላም ደግሞ የኢትዮጵያ ጠላት እስካለ ድረስ አማራው ጠላት ይኖረዋል። አማራው ጠላት እስካለው ድረስ ደግሞ ራሱን መከላከል አለበት። ለዚህ ደግሞ ከማንም ላይ ዲፔንድ ሳይሆን የራሱ ኢንስቲትዩሽንስ ሊኖሩት ይገባል። ከነዛ ውስጥ አንዱ ኢንስቲትዩሽን ሞረሽ ነው ብለን እናምናለን። ይህ እንዲሆን ነው ጥረታችን ሞረሽ ውስጥ ያለን ሰዎች። እና በዚህ ደረጃ እንቅስቃሴችን የሚቆም አይሆንም። በሁሉም ደረጃ የቲንክ ታንክ ሰርቪስ ልንሰጥ እንችላለን። የሁለንተናዊ የሆነ የኢኮኖሚና የፖለቲካ የማህበራዊ ድጋፎችን ልንሰጥ እንችላለን። እነዚህ ሁሉ ልናገለግልባቸው የምንችላቸው የማስተማር ስራ ልንሰጥ እንችላለን። ልናገለግልባቸው የምንችላቸው መስኮች ናቸው። በተለይ ደግሞ እውነተኛ ዲሞክራቲክ መንግስት ኢትዮጵያ ውስጥ ከተመሰረተ የፖሊሲን የአማራውን ህዝብ ሊደግፍ የሚችል የፖሊሲ እንቅስቃሴዎች እንዲኖሩ በጥናት ላይ የተመሰረተ ተጽዕኖ አሳዳሪ ኃይልን ለመሆን እንፈልጋለን እናስባለን። ይህም ደግሞ መደረግ አለበት ብለን እናስባለን። በዚህ ላይ እንግዲህ መልሼልሽ ይሆናል። ይሄ ነው ለማለት የምችለው። አመሰግናለሁ።
ዶክተር አረጋኸኝ እንደው አሁን እርስዎ እየተናገሩ በአንድ ሀሳብ መጣልኝ። ምክንያቱም እንደሚያውቁት
ኢትዮጵያና ኤርትራ አንድ ሀገር በነበሩበት ጊዜ የኤርትራው ሻቢያ በኢትዮጵያ ላይ በአማራ ላይ በተለይ ጥላቻ እንዲፈጠር ከፍተኛውን ስራ ሲሰራ የነበረ ድርጅት እንደሆነ በቅርቡ በራሳቸው ማምናል። የፕሬዝደንቱ አማካሪ አቶ የማነ ገብረአብ አንድ መግለጫ አውጥተው ከዚህ በኋላ እንደ አማራውን ላደረገው ነገር ይቅርታ እንጠይቃለን ብለዋልና እናንተ ድርጅታችሁ ውስጥ ይህን አይነት መንግስታዊ መግለጫ ከወጣ በኋላ የተነጋገራችሁበትና አቋም ያዛችሁበት ሁኔታ አለ ወይ? ይህን በተመለከተ ይቅርታውስ በቂ ነው ወይ? ከዛ በኋላስ ዳሜጁ ተሰርቷል ወይ? የሰሩበት ሁኔታ አማራውን ጎድቶታል ወይ? በእነዚህ ነገሮች ላይ እንደው አጥራ አድርገው አሳቦን ይሰጡን።
በጣም ቆንጆ ጥያቄ ነው አቶ ደምስ። በእውነት የሚያሳዝነው ይህ ነው። እኔ ኤርትራ ውስጥ ከኔ በላይ አንተ መሬት ላይ ያለውን ሁኔታ ታውቃለህ፣ እዛ ኖረህ ስላየኸው ማለት ከሻዕቢያ መንግስት ስልጣን መያዝ በኋላ እዛ ውስጥ ኖረህ ሁኔታውን አይተሃል። ትልቁ ነገር ምንድን ነው ከዚህ የምንማረው? አንድ ምሁራኖቻችን ወይም ደግሞ ሚዲያችን የኪነት ሰዎች የተለያዩ የኢትዮጵያውያንን የስነ ልቦና ሜካፕ ኢንፍሉዌንስ ሊያደርጉ የሚችሉ ሰዎች የኢትዮጵያን ህዝብ በተለይ አማራውን ለውድቀት አድርሰውታል። ይህንንም ስንል ለምንድን ነው ሻዕቢያ ጀበሃ በውጭ ኃይሎች በኢትዮጵያ ታሪካዊ ጠላቶች እየታገዘ የኢትዮጵያን ታሪክ ወደ 100 አመት ዝቅ ሲያደርግ ይሄንን የሚያደረገበት ምክንያት ፋክት ኖሮ ሳይሆን እነሱ እንዳሉት ለትግል ይመቸናል፣ ትግላችን እዳር ይደርሳል፣ አገርን ማጥፋትና መከፋፈልን እንችላለን፣ ኢትዮጵያን ከከፋፈልን ነው ኤርትራን ነጻ ለማውጣት የምንችለው የሚለውን ሐሳባቸውን እዳር ለማድረስ ኢትዮጵያን መከፋፈል ነበረባቸው። ኢትዮጵያን ለመከፋፈል መቶ አመት በፊት ቀደም ካሉ ኤርትራ ባህራ ነጋሽ ልትሆን ነው። ከዛ በፊት የነበረው ከተጠቀሰ የኤርትራ መገንጠል መሰረት አይኖረው። ስለዚህ የኢትዮጵያን ታሪክ በመቶ አመት መክፈል አለባቸው። ከዛ በኋላ ደግሞ ኢትዮጵያውያንን ለመከፋፈል ሲባል ደግሞ ሚኒሊክ ሰይጣን ሆኖ መቀረጽ ነበረበት። የመንግስት አወቃቀርን ታሪክ በአለም ላይ የትም ቦታ ይሁን የት ካየን ሁልጊዜ አገሮች የሚመሰረቱት በጦርነት ላይ ተመስርተው ነው። የትም ቦታ እንሄድ ያንን አገርን ግዛትን ለማስፋት የግዛትን ለማስፋት አገርን አንድ ለማድረግ በተለይ ደግሞ በኢትዮጵያ ደረጃ ስናየው ሂስቶሪካል ወይም ደግሞ ታሪካዊ የኢትዮጵያ ምድር እስከ የመን የሚሻገር አብዛኛው አሁን ሶማሌ ሱዳን የምንለውን የሚጠቃለል ከዛም የሰፋ ግዛት አገር ነኝ የሚል አካል ሰፍቶም አልጨረሰም። ምክንያቱም ባይዘን ሚኒሊክ በነበረው ጊዜ በብዙ አመታት ዘመነ መሳፍንት ኖሮናል። ሚኒሊክ ቴዎድሮስ የጀመረውን ሚኒሊክ ለመጨረስ በሚጣጣርበት ጊዜ ዙሪያውን በኮሎኒያሊስቶች ተከበናል። በሶማሌ በኩል ጣሊያንና እንግሊዝ አሉ። ፈረንሳይ በስምምነት ቢሆንም ጅቡቲን ይዛለች። በምዕራብ በኩል ሱዳን እና ኬንያ፣ በደቡብ በእንግሊዞችና በግብጾች ያው የእንግሊዝ ኮሎኒ ሆኖ ተይዘዋል። ከነዚህ ኃይሎች ጋር ተዋግቶ ኢትዮጵያን የአሁኗን ቅርጽ እንዲኖር ያለን መንግስት በገዥነት በጡት ቆራጭነት እንግዲህ ገዥነቱ እንዳለ ነው። ጦርነትን የመንግስት የማስፋትን ጦርነት እንደ ክፉ ነገር በመቅረጽ የጋራ ታሪካችን ይሆናል። በተለይ ደግሞ አማራውንና ኦሮሞውን እንግዲህ ታሪኩን ወደ ኋላ መለስ ብለን ካይሰብን ከዘመን መሳፍንት ጀምሮ ኢትዮጵያን ያስተዳድሩ የነበሩት ኦሮሞዎች ናቸው። ለዚህ የእጁ ኦሮሞዎችን መጥቀስ ይቻላል። ንጉሶች ነበሩ፣ መሪዎች ነበሩ። እነዚህ ጎንደር ቤተ መንግስት ውስጥ ይኖሩ የነበሩ ሰዎች ዝም ብሎ ሲምቦሊክ የነበሩ ነች አክቹዋል ማኔጅመንት እንደውም ያን ጊዜ ኮንስቲቱሽናል ሞናርኪ ማለት ይችላል። ገዥዎቹ የእጅ ኦሮሞዎች ናቸው፣ ግን ንጉስ የሚባሉት ያው በዘር ሐረግ ከንጉሳዊ ቤተሰብ
ነው። የእስራኤላዊ ዘር የሚባለው
ኤግዛክትሊ ያው የሰለሞኒክ ዳይናስቲ የምትለው በዛ መሰረት የመጣው ነው። ያንን አጣመው አማራው የዚህ ሁሉ ቁንጮ ጣላት ሆኖ ከነባር ወገኖቹ በደቡብ ኢትዮጵያ በኦሮሞ በአፋር በሶማሊ ያሉ ወገኖቻችን ኢቭን በአማራው ውስጥ አብረን ተስማምተን የኖርነን ሰዎች ከፋፍለው አንተ ከአማራ ጋር የኖረው ነው ግን አንተ አገው ነህ ኢትዮጵያ አማራነት አይለብህ አንተ ቅማንትነት ኢትዮጵያዊነት የለብህ በሚል መስመር አማራውን ከፋፍለው እዚህ ለማድረስ የደረሱት ከዛ የኤርትራ ነጻ ለማውጣት በታለመህን እና ጣሊያኖች በቀየሱት የህዝብን ኢትዮጵያን የማድከም ፖሊሲ ተጠቅመው ኦርቶዶክስ ሃይማኖት እና አማራ እንደ ጥላትነት ተቆጥሮ አሁን እንግዲህ ካሁን በኋላ ኦርቶዶክስ ሃይማኖታችን መገንባት አለበት የስነ ምግባር ደሃን የመደገፍ እውነትን የማስተማር ለተጎዳ አለኝታን የመሆን የመንፈሳዊ ባህሪ ላለፉት 27 አመት ቤተክርስቲያናችን እንድታጣ ተደረገ። በአባቶች ስም ሰዎች ተገለዋል። አባሳቶች በተኙበት ቦታ ተወግረዋል። እንግዲህ ይሄንን ሃይማኖት ያለን ሰዎች እና ኦርቶዶክስ አማኞች የምንነት ሰዎች እነዚህን ሰዎች መስቀል ከመሳምና ጨርቃቸውን ነክተን እንደ ትልቅ ነገር እናከብራቸው ሰዎች በዱላ የተደበደቡበት ሁኔታ የተፈጠረበት ነው። ይሄንን መንግስት ያመጣልን ይሄው ወያኔና ሻዕቢያ እና ጀባ ይርታል ለመገንጠል ባደረጉት ልቦለድ ትረካ ነው። አሁን ይሄን ደግሞ የሚያስተጋቡ ኢሊቶች በተለያዩ የብሔራዊ ኦነግን ጨምራል ይሄንን የተለያዩም አሉ። ይሄንን የሚያቀነቁም አሁንም አለ ገና አልተፈታም። የዚህ ጦሱ እንዳለ ዳሜጁ ደርሷል። ይሄንን ለማለት ነው። አመሰግናለሁ። አረዘምኩት መሰለኝ።
እሺ እንግዲህ ዶክተር አረጋሃኝ ጊዜውን ሰጥተው ከኛ ጋር ቆይተው የሚሰማውትን ስላካፈሉ በጣም አርገን አመሰግናለን። ዝግጅታችንን እየጨረስን ስለሆነ በመጨረሻም ማለት አለብኝ ማስተላለፍ ማንፈልገው መልእክት አለ የሚሉት ካለ አንድ አስተውትና በዚሁ እንሰናበተው።
እስከዳር እንግዲህ ያለ ለሰጣችሁ ግድል በቅድሚያ ያመሰግንኩ እንደ መጨረሻ መናገር ቢያስፈልግ ይሄ የአገር ቤት የተጀመረው የለውጥ እንቅስቃሴ ሁላችንም በጉጉት እንጠብቀው ነው። እንደው እግዚአብሔር ጠቅላይ ሚኒስትሩን ረድቶ ኢትዮጵያ ወደ ዲሞክራሲ የምትሸጋገርበት ጊዜ ሩቅ እንደማይሆን የሁላችንም እምነት ነው። ሞረሽም የበኩሉን ለማድረግ ሁልጊዜም ዝግጁ ነው። ይሄንኑ ነው ማለት እንፈልገው። አመሰግናለሁ።
በጣም አድርገን አመሰግናለን ዶክተር አረጋሃኝ ለሰጡን ጊዜ። ጉዳዮች ያልጨረስናቸው ጉዳዮች አሉ። አሁን ባነጋገርነው ሁኔታ ላይ ምናልባት በሌላ ጊዜ ጋብዘኖ እንደገና ይምሰጡ ነው አብራራ ይኖራል። ለሰጡን ጊዜ በጣም እናመሰግናለን። ደህና ስትልኝ ደህና ይሁኑ።
አያሆ ሆ ናትን ሰሞይ
አያሆ ሆ ናትን
ሰሞይ አያሆ ሆ ያምናል በሉ
አያሆ ሆ ያምናል በሉ
ሰብሰቡ ወገን ጎስምን ቢልተን ፈመለከት ዋዘማው ላይነ ነፃነትን የምታይ በሉ ስቃይ እንግልት ይብቃ መከራ ከጫፍ ጫፍ ተነስት አገልን በጋራ ከጫፍ ጫፍ ተነስት አገልን በጋራ አያሆ ሆ ያምናል በሉ
አያሆ ሆ ያምናል በሉ
አያሆ ሆ ናትነሳም
አያሆ ሆ ናትነሳም
ያምናል በለው ያምናል በለው ያመናል በለው ያመናል በለው ኦሮሞ ሲነካ ያመናል በለው አማራው ሲነካ ያመናል በለው በቃ በላቸውም ቢበላቸው አገር ኑሮን የቀሙ ናቸው አገኝስቷል አንበሳው ተጎትቷል ነብሮ ተደፍሮበት አልባንዲራ እናገሩ
አያሆ ያምናል በለው
ይህ የአማራ ድምጽ ራዲዮ ነው። ይህ ለኢትዮጵያውያን በተለይም ለአማራው ልሳን የሆነ የብዙሃን መገናኛ አገልግሎት ተጠናክሮ እንዲቀጥል ያድማጮቻችን ድጋፍ ወሳኝ ነው። የማቋረጥ ድጋፋችሁ እንዳይለየን እናሳስባለን።